የባለ ብዙ ቀለም ሐሳቦች መናኸሪያ ረጅም ያብሮነት ጎዳና
ጋቢና ቪኦኤ የአዲሱ ትውልድ ድምጽ። የዛሬ አርብ ሰኔ 3 2011 ዓ.ም ምሽት የጋቢና ቪኦኤ ዝግጅታችንን በቀጥታ ከዋሽንግተን ዲሲ የአሜሪካ ድምጽ ስቱዲዮ ጀምረናል። ለምሽቱ የያዝናቸውን ዘገባዎች እናስተዋውቃችሁ።
ጠቅላይ ሚኒስትር አብይ አህመድ ዛሬ ከአክሱም ከተማ ነዋሪዎች ጋር ሲወያዩ ውለዋል። እንደደረሰን እናሰማችኋለን።
በሌላ ዘገባ ደግሞ ትላንት እዚህ ዋሽንግተን ዲሲ ውይይት የነበረው የኢትዮጵያ ዜጎች ለማህበራዊ ፍትህ ወይም ኢዜማ በመጪው ምርጫ ላይ ከመፎካከር ይልቅ ቅድሚያ የሚሰጧቸው ጉዳዮች እንዳሉ ገለጹ።
ከሁሉ በፊት በሁሉም የኢትዮጵያ ክፍሎች ዜጎች በነጻነትና በሰላም ወጥተው የሚገቡበት የተረጋጋና ሰላም የሰፈነበት ኑሮ የሚኖሩበት ሁኔታ ያስፈልገናል። ኢዜማ ለውጡን ለማስከንና ሀገርን ለማረጋጋት ከሁሉም ባለድርሻ አካላት ጋር ተባብሮ የሚሰራ ይሆናል።
የፓርቲው የህዝብ ግንኙነት ኃላፊ የሆኑትን አቶ ናትናኤል ፈለቀን የሰማ ነው። ውይይቱን በተመለከተ የተጠናቀረ ዘገባ አለን። ጠያቂ ትውልድ ለመፍጠር በምክንያታዊነት መከራከር ይበጃል ያሉ የመቀሌ ዩኒቨርሲቲ ተማሪዎችንም ሀሳብ ወደ ኋላ እንሰማለን።
አብራችሁን እስከ ፕሮግራሙ ማብቂያ ከዘለቃችሁ ሌሎች ለምሽቱ የያዝናቸው ዘገባዎችም አሉን። የሙዚቃ ምርጫም ይኖረናል። ፕሮግራሙን በመምራት ጽዮን ግርማና ሀብታሙ ስዩም አብረናችሁ እናመሻለን። ጋቢና ቪኦኤ፣ አብራችሁን ከአድማስ ተሻገሩ። ዜና እናስቀድም።
ዛሬ በማዕከላዊ ማሊ በተፈጸመ ጥቃት ቢያንስ 95 ሰዎች እንደተገደሉ ታውቋል። የታጠቁ ሰዎች ሌሊት በህዝብ ላይ ተኩስ ከፍተው መኖሪያ ቤቶችን በእሳት አጋይተዋል። ጥቃቱ ኢላማ ያደረገው ሱቡንቱ የተባለውን መንደር መሆኑን አንድ በቀጠናው ያለ ጋዜጠኛ በአሜሪካ ድምፅ ላለው የፈረንሳይኛ አገልግሎት ገልጿል። የሞቱት ሰዎች ብዛት ከመቶ በላይ ሊሆን እንደሚችል ጋዜጠኛው ጠቁሟል። መንደሩ ዶጋን የተባሉ ብሔረሰቦች የሚኖሩበት ሲሆን በፉላኒ አማጽያን የተከፈተ ሊሆን ይችላል የሚሉ ዘገባዎች ቀርበው ነበረ። በዶጋን አርሶ አደሮችና በፉላኒ አርብቶ አደሮች መካከል ለአመታት ያህል የዘለቀ ውጥረት መኖሩ ታውቋል።
አንድ የህንድ ፍርድ ቤት በህንድ ካሽሚር የስምንት ዓመት ዕድሜ ህጻንን በአስከፊ ሁኔታ ደፍረው የገደሉ ሶስት ወንዶች ላይ የዕድሜ ልክ እስራት በይኗል። ልጅቱ ብቻዋን ፈረሶችን ትጠብቅ በነበረችበት ወቅት ጠልፈው በመውሰድ እንደ ጎዷትና ሰቆቃ እንደፈጸሙባት በሂንዱ ቤተ መቅደስ ውስጥ ለአምስት ቀናት እየተፈራረቁ እንደ ደፈሯት በመጨረሻም በድንጋይ ፈንክተው ከገደሏት በኋላ አስክሬኗን ጫካ ላይ እንደወረወሩት ተዘግቧል። ሶስቱ ተከሳሾች መካከል ጡረታ ላይ ያሉ የመንግስት ባለስልጣናትና ፖሊስም ይገኙባቸዋል። ሶስት ሌሎች ፖሊሶች ደግሞ ማስረጃ አጥፍተዋል ተብለው የአምስት ዓመታት እስራት ተበይኖባቸዋል። አንድ ሰው በነጻ ሲለቀቅ፣ አንድ ከእድሜ በታች የተባለ ልጅ ደግሞ በሌላ ፍርድ ቤት ይቀርባል ተብሏል። መርማሪዎቹ በገለጹት መሰረት ህፃኗ ልጅ የሙስሊም አርብቶ አደር ጎሳዎች አባል ስትሆን ኢላማ የተደረገችው ማህበረሰቧ ሂንዶች የሚበዙበትን ቦታ ለቀው እንዲሄዱ ለማስፈራራት ነው ተብሏል።
ሆንግ ኮንግ ሰዎች ወደ ቻይና ተልከው ክስ እንዲመሰረትባቸው ለመፍቀድ መወሰኗን የከተማይቱ ከፍተኛ መሪዎች ገልጸዋል። ትናንት ትልቅ የተቃውሞ ሰልፍ የተደረገ ቢሆንም በቅዷ መጽናቷ ተዘግቧል። የሆንግ ኮንግ ዋና አስፈጻሚ ኬሪ ላም እሳቸውና ሰራተኞቻቸው ተቃውሞውን ችላ በማለት ሳይሆን በውሳኔው መግፋቱ አስፈላጊ በመሆን ነው ብለዋል። የህዝቡን ድምፅ በተደጋጋሚ በጽሞና ካዳመጥን በኋላ በህጉ ላይ በርካታ ለውጦች አድርገናል ሲሉ ለጋዜጠኞች ተናግረዋል። ሆንግ ኮንግ የቀድሞ የብሪታንያ ቅኝ ግዛት ስትሆን እንደ አውሮፓውያን አቆጣጠር በ1997 ዓ.ም ወደ ቻይና ብትመለስም ለ50 ዓመታት ያክል ልዩ የውስጥ አስተዳደር መብት አግኝታለች።
በፕሬዚዳንት ዶናልድ ትራምፕ እንደሚሉት ዩናይትድ ስቴትስ ከሜክሲኮ ጋር ሌላ በጣም ጠቃሚ የሆነ የኢሚግሬሽንና የጸጥታ ስምምነት ፈርማለች። ነገር ግን ዝርዝሩን አልገለጹም። ወደ ዩናይትድ ስቴትስ የሚያመሩት የማዕከላዊ አሜሪካ ስደተኞችን ለመቆጣጠር ጠንካራ መሳሪያ ነው ሲሉ ዛሬ ሲኤንቢሲ ለተባለ ቴሌቪዥን ጣቢያ ተናግረዋል። ዩናይትድ ስቴትስ ከሜክሲኮ እንዲህ አይነቱን ስምምነት ለማግኘት ለ20 ዓመታት ያህል ስትጥር ቆይታለች ብለዋል ፕሬዚዳንቱ። ይሁንና የዩናይትድ ስቴትስና የሜክሲኮ ተደራዳሪዎች ለተወሰነ ጊዜ ስለ ስምምነቱ ይፋ ላለማድረግ ተስማምተዋል ብለዋል ትራምፕ። በሜክሲኮ ምክር ቤት መጽደቅ እንዳለበትም አስገንዝበዋል። አድማጮች፣ ለሰዓቱ የያዝናቸው አጠር ያሉ የምሽቱ ዜናዎች እነዚህ ነበሩ። ከቀሬ ጋቢና ዝግጅቶች ጋር አብራችሁን ቆዩ። የምትከታተሉት የጋቢና ፍሬ ዝግጅታችንን ነው። ወደ ቀዳሚው ዘገባችን ነው የምናልፈው። በቀዳሚነት ያሰናዳ ነው ዘገባ ጠቅላይ ሚኒስትር አብይ አህመድ ዛሬ ከአክሱም ከተማ ነዋሪዎች ጋር ያደረጉትን ውይይት የተመለከተ ነበረ። እየተሰናዳ ነው ዘጋቢያችን የሚያደርሰንን ዘገባ እየተጠባበቅን እንገኛለን። እስከዚያ ወደ ተከታዩ ዘገባችን እንለፍ።
ጋቢና ቪኦኤ Let's cross boundaries together.
ቀጣዩ ዘገባ ፌደራል ፖሊስ የናቶ ጌታቸው አሰፋን አድራሻ ማወቅ ስለተሳነው የፍርድ ቤት መጥሪያ ለማድረስ እንዳልቻለ የሚገልጽ ነው። በትግራይ ክልል ፖሊስ ኮሚሽን የትብብር ትዛዝ እንዲጻፍለትም አመልክቷል። አቃቢ ሕግ በበኩሉ ተጠርጣሪዎቹ በጋዜጣ ይጠሩልኝ ብሏል። ፍርድ ቤቱ ጉዳዩን መርምሮ ትዛዝ ለመስጠት ቀጠሮም ይዟል ይለናል መለስካቸው አማሃ በቀጣዩ ዘገባው።
ከ300 በላይ የሆኑ የምርጫ ወረዳዎች ላይ ትኩረት አድርጎ ከብሔር ቀመስ የፖለቲካ ትርክት ይልቅ ዜግነትን የሚያስቀድም የፖለቲካ መርህ መታወቂያ።
አድማጮች ያዳመጣችሁት በተከታይነት ያዘጋጀነውን ዘገባ ነው። ወደዚሁ ዘገባ ነው የምናልፈው። 7 የፖለቲካ ፓርቲዎች ተዋህደው የፈጠሩት የኢትዮጵያ ዜጎች ለማህበራዊ ፍትህ ፓርቲ ኢዜማ ከሀገር ውጭ ለመጀመሪያ የሆነውን የማስገንዘቢያ መድረክ በአሜሪካ ምድር አድርጓል። ትላንት በዋሽንግተን ዲሲ በነበረው ዝግጅት ላይ የፓርቲው አመራሮች በመጪው ምርጫ ላይ ከመፎካከር ይልቅ ቅድሚያ የሚሰጧቸው ጉዳዮች እንዳሉ ለታዳሚዎቹ ተናግረዋል። ሀብታሙ ስዩም በስፍራው ተገኝቶ ያየውንና የሰማውን ያጋራናል። የፍርድ ቤቱን ዘገባ ወደ በኋላ ላይ ይዘን እንመለሳለን።
ከ300 በላይ የሆኑ የምርጫ ወረዳዎች ላይ ትኩረት አድርጎ ከብሔር ቀመስ የፖለቲካ ትርክት ይልቅ ዜግነትን የሚያስቀድም የፖለቲካ መርህ መታወቂያ ነው ሲል ራሱን ለሕዝብ ያስተዋውቀው አዲሱ የኢትዮጵያ ዜጎች ለማኅበራዊ ፍትህ ፓርቲ ኢዜማ በቀጣዩ ሀገራዊ ምርጫ ላይ ከመፎካከር በፊት ቅድሚያ የምሰጣቸው ጉዳዮች አሉኝ ብሏል። የፓርቲው የሕዝብ ግንኙነት ኃላፊ አቶ ናትናኤል ፈለቀ፣
አንደኛ ሀገርን ማረጋጋት፣ ከሁሉ በፊት በሁሉም የኢትዮጵያ ክፍሎች ዜጎች በነጻነትና በሰላም ወጥተው የሚገቡበት የተረጋጋና ሰላም የሰፈነበት ኑሮ የሚኖሩበት ሁኔታ ያስፈልገናል። ኢዜማ ለውጡን ለማስከንና ሀገርን ለማረጋጋት ከሁሉም ባለድርሻ አካላት ጋር ተባብሮ የሚሰራ ይሆናል። ሁለተኛ ለውጡን ተቋማዊ ማድረግ፣ ኢትዮጵያ ውስጥ የመጣውን ለውጥ የምንፈልገውን ዓላማ እንዲመታ ከጥቂት ስልጣን ጫፍ ላይ ያሉ አመራር ሰጪዎች በጎ ፈቃድ ወጥቶ ተቋማዊ መሆን ይገባዋል። የመንግስት ተቋማት ሁሉንም ዜጎች በኩል የሚያዩና ለየትኛውም የፖለቲካ አመለካከት ወይንም የእምነት አመለካከት የማይወግኑ ገለልተኛ ሆነው ሕግን ብቻ መሰረት አድርገው ሕዝብን ማገልገል የሚችሉበት ቁመና እንዲኖራቸው እንዲሁም እርስ በርሳቸው የሚጠባበቁ ወይንም ቼክ ኤንድ ባላንስ ያላቸው እንዲሆኑ ኢዜማ የተቻለውን ሁሉ ይሰራል። እነዚህ 2 አብይ ተግባራት ሳይከናወኑ ለስልጣን የሚደረግ ፉክክር ውስጥ መግባት ሀገራዊ መረጋጋትን ከዛም አልፎ የአገር ህልውና ላይ ከፍተኛ የሆነ አደጋ እንደሚደቅን እናምናለን።
ከኢትዮጵያ ውጭ ሲዘጋጁ ቀዳሚ ከሆኑት ፓርቲውን ማስታወቂያ መድረኮች አንዱ በሆነው የዋሽንግተን ዲሲ ህዝባዊ ስብሰባ ላይ ነው ይህንን ያሉት። ፓርቲው በጠቅላይ ሚኒስትር አብይ አህመድ መንግስት የተወሰዱ ጅምሮችን በመልካም እንደሚመለከትም በዚህ መድረክ አስታውቀዋል።
በእርግጥ አብይ ከውስጥ ነው የወጣ፣ ግን ሜንታሊ አጌኒስ ነው እሱ ከነዛ ውስጥ ወጣ። ፊዚካሊ እንደ ኤፒዲአርኤፍ ትሪት ልናደርገው እንችላለን፣ ግን ያለው አስተሳሰብና ይዞ የመጣ ሰብ የምንደግፈው አስተሳሰብ።
ከፓርቲው አመራሮች መካከል አንዱ የሆኑትን አቶ ኦባንግ አማንን የሰማናቸው የኢትዮጵያ ዜጎች ለማህበራዊ ፍትህ ፓርቲ ኢዜማ አስቸኳይ የተቃውሞ አጸፋዎችን ማሰማት በሚገባበት ሰዓት ዝምታን መርጧል፣ የዶክተር አብይን አስተዳደር ጥፋቶች ለመተቸት ተነሳሽነት አጥቷል የሚሉ ትችቶች በዚህ መድረክ ላይ ተነስተው ነበረ።
ወያኔ ያቆመው መንግስት ነው ያለ፣ አሁንም እየደገፉ ያሉት እሱ ነው። ስለዚህ በአሁኑ ሰዓት እየተሰራ ያለው አዲስ አበባ ላይ አብይ የሚመራው ድርጅት ወገኖችን፣ ህዝቦችን እያፈናቀለ ሄደውም በሚጠይቁበት ሰዓት ህጻናቶች እየሞቱ ነው ያሉ፣ በአሁኑ ሰዓት እያለቀሱ ነው ያሉ። ይህንን ጉዳይ አይታየት ነው እርሶ? አብይን የመደገፍና ያለመደገፍ ጉዳይ ነው ወይ ለካ ትግል ላይ ያስገባው?
ፓርቲው አሁን በስልጣን ላይ ላለው መንግስት ያለው መልካም እይታ በመንግስት ኃይሎች የሚፈጠሩ የመብት ክልከላዎችና የህግ መሰረት የሌላቸው እርምጃዎችን በተመለከተ ድምጹን ለማሰማት እንዳልገታው የፓርቲው መሪ ፕሮፌሰር ብርሃኑ ነጋ ይሟገታሉ።
የመግለጫዎች ብዙ ዝም ብለን አናወጣ ምናምን ስንል ላለው መንግስት የምናያቸውን ችግሮችና ስተቶች አንነግርም ማለት አይደለም። አሁን ዛሬ የተናገርኳቸውን የሰዓቱ ችግሮች የሚባሉትን በጽሁፍ ነው፣ ወደ 30 ምናምን ገጽ ጽሁፍ አዘጋጅተን ነው ወስደን የሰጠናቸው። ይሄ እነኝን ችግሮች በደንብ እንትን ካላያቸዋቸው በኋላ አገሪቱ ወደ ችግር ትገባለች። እኛ ይሄን ነገር የማደናቀፍ ኢንትረስት የለንም ማለት ስህተቶች ሲፈጠሩ ዝም ብለን እናያለን ማለት አይደለም። እንናገራለን። አፕሮፕሪየት ቻነል አለን ይሄንን የምንናገርበት። በፓርቲዎች ስብሰባዎች ላይ እንናገራለን። በቀጥታም ግን ለነሱ እንትን እናደርጋለን። እኛም በየቦታው በምንሄድበት ጊዜ ሁል ጊዜ እንዲህ አይነት ችግር ይገጥመናል። ለእኛም አልጋ ባልጋ አይደለም። ሁል ጊዜ እየተከራከርን እየተጋፋን ምን እያልን ነገሩ ግን እንዳይበጠስ እየተጠነቀቅን እናርገው ነው።
በዚህ ህዝባዊ ስብሰባ ላይ የተገኙ ተሳታፊዎችን ጥያቄ መሰረት አድርገው በፌዴራል አወቃቀር ስርዓትና በአዲስ አበባ ይገባኛል ጥያቄ ላይ አቋማቸውን አጋርተዋል።
የፌዴራሊዝም ስርዓት ኢትዮጵያ ውስጥ እንዲቀጥል እንፈልጋለን፣ ግን እውነተኛ ፌዴራሊዝም እንዲሆን እንፈልጋለን። ዘውግ ላይ የተመሰረተ ፌዴራሊዝም እንዲሆን አንፈልግም። በግልጽ የሚለው ፕሮግራማችን ምንድን ነው? የመንግስት አደረጃጀት ፌዴራላዊ ይሆናል። የፌዴራል መንግስትና የአካባቢ አስተዳደሮች ይኖራሉ። የአስተዳደር አካባቢዎች አወቃቀር በሚከተለው መርሆች መሰረት ይሆናል ይላል እና አራት መርሆች ናቸው ያሉት። መልክዓ ምድራዊ አቀማመጥ የህዝብ አሰፋፈር ለአጠቃላይ አስተዳደራዊና የልማት ስራዎች አመቺነት አንዱ ነው። ቋንቋ፣ ባህል፣ ስነ ልቦናዊ ቁርኝትና ታሪክ ሁለተኛው ነው። የሀብት ስብጥርና ፍትሐዊነት ሶስተኛው ነው። ለብሔራዊ መግባባት አመቺ ሁኔታ መፍጠርን መሰረት ባደረገ ሁኔታ ይሆናል ፌዴራሊዝም እንዲዋቀር የምንሰራው ማለት ነው።
አዲስ አበባ የማን ነች የሚለውን ጥያቄ ማንም እኔ እንትን ለማድረግ አይደለም። እነ እስክንድር ገና ከመጀመራቸው በፊት ኢትዮጵያ ቴሌቪዥን ጋር ባደረግኩት የመጀመሪያ ኢንተርቪው ያልኩት ይህን ነው። አዲስ አበባ የማን ነች የሚባል ጥያቄ የእብድ ጥያቄ ነው። አዲስ አበባ የአዲስ አበባ ከተማ ነዋሪዎች ነው። ከዚህ ውጭ የሚነሳ ጥያቄ ሊኖር አይገባም። ይሄ አቋማችን ነው። በፊትም ያልነው ነው፣ ወደፊትም እንለዋል። እኛ እንደውም ከዛም በላይ ሄዶ ሁሉም ከተሞች ራሳቸውን ያስተዳድሩ። ቅድም ስለ ድሬዳዋ የጠየቀው ወንድሜ እንትን ያልከው አንዱ ክሊር የሆነ መገለጫ ይሄ አሁን ፌዴራሊዝም ተብሎ የሚባለው ነገር የማይሰራ መሆኑን የድሬዳዋ ከተማ ህዝብ የድሬዳዋ ከተማን መሪዎች መምረጥ አይችልም። ኦልሬዲ በፊት በመጣ ቀመር 40 ሶማሌ 40 ኦሮሞ 20 ደግሞ እዚህ አካባቢ ያላችሁት የምትተራመሱት አይነት እኮ ነው። እንዴት አይነት እብደት እንደሆነ እኮ ነው የምታየው።
ቀደም ብለው ከተሰሙት ሀሳቦች በተጨማሪ ፓርቲው መሬትን በተመለከተ ያለውን አቋም ተጠይቋል። መሬት እንደ ቀደመው ዘመን የግል የወል እንዲሁም የመንግስት በሚል ስሪት ሊኖረው ይገባል የሚል አቋም ፓርቲው እንዳለው ተሰምቷል። አሁን በስራ ላይ ያለው የኢፌድሪ ህገ መንግስት የማይሸጥ የማይለወጥ ስለሚገልጸው መሬት ባለቤትነቱ ለመንግስትና ለህዝብ ብቻ መሆኑ ተደንግጓል። ለአሜሪካ ድምፅ ራዲዮ ሀብታሙ ስዩም ዋሽንግተን ዲሲ።
ሶራረን ጋቢና ቪኦኤ
ሽርን ጋቢና
ብላሻንጉል 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 ዘጋቢና ዘጋቢና ብላሻንጉል።
የምትከታተሉት ከአሜሪካ ድምፅ የሚተላለፍላችሁን የጋቢና ቪኦኤ ዝግጅታችንን ነው። ቀደም ሲል ወደ አስተዋወቅ ነው ዘገባ ነው የምናልፈው።
የፌዴራል ፖሊስ የእናቶ ጌታቸው አሰፋን አድራሻ ማወቅ ስለተሳነኝ የፍርድ ቤት መጥሪያ ለማድረስ ተቸግሬያለሁ ብሏል። ለትግራይ ክልል ፖሊስ ኮሚሽን የትብብር ትዕዛዝ እንዲጻፍለትም አመልክቷል። አቃቤ ሕግ በበኩሉ ተጠርጣሪዎቹ በጋዜጣ ይጠሩልኝ ብለዋል። ፍርድ ቤቱ ጉዳዩን መርምሮ ትዕዛዝ ለመስጠት ቀጠሮም ስለመያዙ መለስካቸው አመሃ በቀጣዩ ዘገባ ይነግረናል።
አቃቤ ሕግ በከባድ የሙስና ወንጀል ክስ የመሠረተባቸው የብሔራዊ መረጃና ደህንነት አገልግሎት የቀድሞውን ዋና ዲሬክተር ጨምሮ ለአራት ተከሳሾች መጥሪያ ሊያደርስ እንዳልቻለ ፖሊስ ጉዳዩን ለያዘው ለፌዴራል ከፍተኛ ፍርድ ቤት ልደታ ምድብ አንደኛ ወንጀል ችሎት በጻፈው ደብዳቤ አስታወቀ። ፍርድ ቤቱ ጨምሮ እንዳብራራው ፌዴራል ፖሊስ በጻፈው በዚህ ደብዳቤ መጥሪያዎቹን ለትግራይ ክልል ቅርንጫፍ ፌዴራል ፖሊስ ጽህፈት ቤት ፋክስ ቢያደርግም የተከሳሾቹን ማለትም የአቶ ጌታቸው አሰፋ፣ አጽብሃ ግደይ፣ አሰፋ በላይና ሺሻይ ልዑል አድራሻ በግልጽ ስለማይታወቅ የፍርድ ቤቱን መጥሪያ ሊያደርስ እንዳልቻለ ምላሽ ሰጥቷል። ስለሆነም ፍርድ ቤቱ ለትግራይ ክልል ፖሊስ ኮሚሽን የትብብር ትዕዛዝ እንዲጽፍለት አመልክቷል ብሏል። ፍርድ ቤቱ ሲያብራራ አክሎም የተከሳሾቹ አድራሻ የት ነው ሲል ፍርድ ቤቱ ለአቃቤ ሕግ ጥያቄ አቅርቧል። አቃቤ ሕግም በክስ ማመልከቻው ላይ ከተመለከተው ውጪ እንደማያውቅ መልስ ሰጥቷል። በምርመራ መዝገቡም ከዚህ የተለየ አድራሻ እንደሌላቸው አቃቤ ሕግ አስረድቷል። ስለሆነም ተከሳሾቹ የተመሰረተባቸው ክስ ከ12 ዓመት በላይ የእስር ቅጣት ሊያስጥልባቸው ስለሚችል ጉዳያቸው በሌሉበት ሊታይ ሕግ ይፈቅዳል ብለዋል። ስለዚህም በጋዜጣ ጥሪ እንዲደረግላቸው ፍርድ ቤቱ ትዕዛዝ እንዲሰጥ አቃቤ ሕግ አመልክቷል። ፍርድ ቤቱ በዚህና በሌሎች ጉዳዮች ላይ ትዕዛዞችን ለመስጠት ለሰኔ 12 ቀን 2011 ዓ.ም ቀጠሮ ቆርጧል። በሌላ በኩል ደግሞ ከቀትር በፊት የፌዴራሉ ከፍተኛ ፍርድ ቤት ልደታ ምድብ አራተኛ ወንጀል ችሎት በቀድሞ የሶማሌ ክልል ፕሬዚዳንት በአቶ አብዲ መሐመድ ዑመርና ሌሎች ተከሳሾች መዝገብ ላይ ትዕዛዞች ሰጥቷል። በዚህ መዝገብ ላይ ችሎቱ ለዛሬ ቀጠሮ የሰጠው እስካሁን ተይዘው ፍርድ ቤት ያልቀረቡ ተከሳሾችን ጉዳይ ለማየት ነበረ። አቃቤ ሕግ በዛሬው ዕለት 8 ተከሳሾችን በችሎት አቅርቧል። ከ8ቱ መካከል 2ቱ ብቻ ማንነታቸውን ሲያምኑ፣ 6ቱ ግን በክስ ማመልከቻው የተጠቀሰው ስምና ማንነት ከእነሱ ጋር እንደማይመሳሰል ለፍርድ ቤቱ ገልጸዋል። አንድ ተከሳሽ ደግሞ በክስ ማመልከቻው የወንድ ጾታ እንዳለው የተገለጸ ቢሆንም ተይዛ የቀረበችው ግን ሴት እንደሆነች ታይቷል። አቃቤ ሕግ ተጨማሪ ጊዜ እንዲሰጠው ቢጠይቅም ተከሳሾቹና ጠበቆቻቸው ጥያቄውን በጽኑ ተቃውመውታል። የተፋጠነ ፍትሕ የማግኘት መብታችንም ተነፍጓል ብለዋል። ቢያንስ ቀደም ሲል በቁጥጥር ስር ለዋሉትና አዲስ ለተያዙት ተከሳሾች የሚሰጠው ቀጠሮ የተለያየ እንዲሆንም ጠይቀዋል። አቃቤ ሕግ እስከ ዛሬ ፍርድ ቤት ለመቅረብ ካልቻሉ ፍርድ ቤቱ በጋዜጣ ጥሪ እንዲደረግላቸው ትዕዛዝ እንዲሰጥለትም ጠይቋል። ፍርድ ቤቱ በበኩሉ አቃቤ ሕግ ዛሬ ያቀረባቸውን ተከሳሾች በሚገባ ማስረጃ አረጋግጦ እንዲያቀርብ፣ ተከሳሾቹም በክሱ ከተመለከተው ማንነታቸው የተለዩ ለመሆናቸው በማስረጃ እንዲያረጋግጡ ትዕዛዝ በመስጠት ለሰኔ 6 ቀን 2011 ዓ.ም ቀጠሮ ቆርጧል። ለሌሎቹ በሁለቱም ወገን ለቀረቡ ጥያቄዎች በዚሁ ቀጠሮ ትዕዛዝ እንደሚሰጥ ገልጾላቸው ችሎቱ ተነስቷል። መለስካቸው አማሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ።
ከጋቢና ጋር ስለሆናችሁ እናመሰግናለን። አድማጮቻችን፣ ከአሜሪካ ድምፅ ራዲዮ ነው የሚተላለፍላችሁ። ወደ ቀጣዩ ዘገባ እናምራ። ወጣቶች ከስሜታዊነት ወጥተው በምክንያታዊነት የመከራከር ባህልን እንዲያዳብሩ በአሜሪካ ኤምባሲ የተቀረጸ አዲስ መርሃ ግብር በ14 ዩኒቨርሲቲዎች ተግባራዊ መደረግ ተጀምሯል። ለዛሬ በመቀሌ ዩኒቨርሲቲ የክርክር ክበብ ውስጥ የሚሳተፉ ተማሪዎችን ከአሰልጣኝና መምህራቸው ጋር ስለ መርሃ ግብሩ አወያይተናቸዋል። ያነጋገረቻቸው ጽዮን ግርማ ነች። ራሳቸውን ከሚያስተዋውቁበት ይጀምራል።
ስሜ የሴፍ ዘገባል። የውጭ ቋንቋዎችና ስነ ጽሁፍ።
አርሴማ፣ እስቲ አንቺስ የስንተኛ አመት ተማሪ ነሽ? እስቲ ንገሪን ስለ ራስሽ።
አርሴማ ስዩም እባላለሁ። የ3ኛ አመት የማኔጅመንት ዲፓርትመንት ተማሪ ነኝ እና ድቤት ክለብ ውስጥም ከገባን ወደ 2 ወር አሳልፈን።
ቴሬዛ።
አቤት።
አንቺስ እስቲ ንገሪኝ፣ አንቺ ማስተዋወቅ የራስሽን። መጀመሪያ ወደዚህ ወደ ፕሮግራሙ እንዴት እንደገባችሁ ለማወቅ ከአቶ ዮሴፍ ልጀምርና፣ እንዴት ነው ያሰባችሁት ይሄ ፕሮግራም አስፈላጊ ነው ብላችሁ እንዴት ጀመራችሁ ዩኒቨርሲቲ ውስጥ?
አመሰግናለሁ። ይሄ ፕሮግራም ከታሰበ ቆይቷል። አጋጣሚ ኤሊክ ሴንተር አለ፣ እንግሊሽ ላንጉጅ ኢምፕሩቭመንት ሴንተር የሚባል አንደር ጂፕ የኳሊቲ ኤጁኬሽን ላይ የሚሰራ ድርጅት አለ እና በዛ ስር ኤሊክ ይባል ተቋም አለ፣ ሴንተር አለ እና በዛ ስር ቤት ብራንድ ተቋሙ ሰሩ ተደርጎ ታስቦ ነበር ከዚህ በፊት። ነገር ግን በተለያየ ምክንያት አክቲቭ አልነበረም። አሁን ግን አጋጣሚ በአሜሪካ ኤምባሲ በኩል የመጣ አንድ ኮል ነበረ። በኔሽን ዋይድ በሀገር አቀፍ ደረጃ ዲቤቲንግ ኮምፒቲሽን እንደሚኖር መጣናውን ተደረገ። ይሄኛውን በአንድ ቻንስ አደረግን እና ኢንቫይትድ ሆነ ለተማሪዎች መጥተው ጆይን እንዲያደርጉ ክለቡን ኢንቫይት አድርግ ናቸው እና ኢንተረስትድ የሆኑ ሰዎች ተማሪዎች መጡ እና ስራውን ከአንድ ከሁለት ወር ጥር የካቲት አካባቢ ስራውን ጀምር ነው። ዋናው ስንጀምረው አላማው አንደኛ ሻሳባቸውን በብቃት ወይም የቋንቋ ተጠቅመው ግለት እንዲችሉ ይችላል የሚለው ነው። ሌላው አላማ ደግሞ ተማሪዎቻችን ዝም ብሎ ፋክቹዋል ወይ ደግሞ እውቀትን ብቻ ምግብ ቤት ሳይሆን ነገሮችን ይሄ አሳቢውን ነገሮችን ይዞ መሄድ ሳይሆን ነገሮችን ክሪቲካሊ ከተለያዩ አንግሎች አይተው የራሳቸውንም ጃዝ ተጨምረው እና አቋም የራሳቸው ግልጽ ያለ አቋም እንዲኖራቸው እንዲያስችል ተብሎ ነው የተመሰረተ። ሶስተኛው ደግሞ ቅድም እንዳልኩት በወጣት ደረጃ የሚኖር ውድድር አለ። ዲቤቲንግ በአስራ አራት ዩኒቨርሲቲዎች የሚኖሩ ተማሪዎች ውጌት የሚያደርጉበት ፕሮግራም ነው እና ኤድቤት እነኝህ ተማሪዎች ለዛ ኮምፒቲሽን ብቁ የማድረግ አላማም አለው ማለት ነው።
ከእነዚህ ውስጥ ሁለቱ አሁን መስመር ላይ ያሉት ሴቶቹ ናቸው፣ አርሴማና ቴሬዛ ናቸው። እስቲ አርሴማ ወደ አንቺ ልምጣና ለምንድን ነው እንደዚህ አይነት ፍላጎት አድሮብሽ ወደ ክለቡ ልትሄጂ የቻልሽው?
እኔ በማንኛውም ጊዜ የቋንቋ ክህሎታችንን ሊያሳድግ የሚችል ማንኛውም ነገር ኢንትረስት ያደረገኝ ስለነበር ነው። ሁለተኛ ነገር ደግሞ ዲቤት እናረግ በምክንያታዊነት የተደገፈ ቃለ ምልልስ ስለሆነ የምናረቀው ራሽናሊቲያችንን ግን በምክንያትና ውጤት የማሰብ ክህሎታችንን በጣም ያሳድጋለና በሀገር ደረጃም የምንፈልገው ነገር መሆን ያለበት ነገር መስሎ ስላሰብኩት ይህንን ክለብ ዞን ላደርግ እችላለሁ ማለት ነው።
ከዚህ በፊት እንደዚህ አይነት በህይወትሽ ውስጥ ይዞ የራስን ሀሳብ ይዞ ለሙግት የመቅረብ ነገር አቋም ይዞ በጉዳይ ላይ ከሰዎች ጋር የመወያየት ልምድ ነበረሽ? እንዴት ይሄ ጠቃሚ መሆኑን አወቅሽ?
ከዚህ በፊት በሃይ ስኩል ወይም እና ፕሪፓራቶሪ ውስጥ እያለን የምናደርጋቸው ውይይቶች ነበሩ ክፍል ውስጥ። ሁለቱም በጣም ስለወደኳቸው እና ሀሳባችንንም በነጻነት እንድን እንገልጽ ስላደረጉ፣ ይሄ ደግሞ ከሙግት ወይም ከፊዚካል ከሆነ እንትን ይልቅ በጣም የአይዲያ ግጭት ይበልጣል እና እሱን ቫሉ ስለማድረግ ቤተሰቦችን ሁልጊዜም እወዳለሁ፣ አፕሪሼት አደርጋለሁ።
ቴሬዛ፣ እስቲ አንቺንም ልጠይቅሽ። አንቺስ እንዴት እንግዲህ ቅድም ረዳት ፕሮፌሰር ዮሴፍ እንደነገሩን ማስታወቂያ አውጥተው ነው ተማሪዎች እንዲመጡ ጥሪ ያደረጉት እና ያንን ማስታወቂያ አይተሽ ወደዛ ለመሄድ ምክንያት የሆነሽ ነገር ምንድን ነው?
እኔ ከድሮም ዘሮ አንድ ላይ ተሰብስበን ምናምን ነገር ጓደኞቼ ጋር የሆነ ቶፒክ ይነሳና ብዙ ጊዜ ሙግት ምናምን ነገር እንፈጥራለን። ደስ አርጊመንት ምናምን ነገር ደስ ማውራት ብዙ ጊዜ ደስ ይለኛል መከራከር እና በድንገት አሴማ ጓደኛ ነው ዲቤት ክለብ እኮ ሰው እንዲያደርግ ነው መቀሌ ዩኒቨርሲቲ ና ብላ ሰዋት አይታ ነገረች። የሳት ፈልጋል ብያት ኢነ ፎርም ኦፍ ስታንዳርድ ወይ ዲቤት አድርጊ ስለማለት ስኖ ደስ ይሄኛውን ለማወቅ ስለሚያግዘኝ ብዬ ይሄ ዲቤት ሷ ነገር አብሬ ተቀላቅያለሁ።
በእርግጥ ገና ሁለት ወራችሁ እንደሆነ ነግራችሁኛል እና ምን ያህል ጠቃሚ ሆኖ አገኘሽው ክለቡ?
በሳምንት አንዴ ነው የምንገናኘው አርባር እና በመጀመሪያዎቹ ሁለት ሴሽኖች ስለ ዲግሪ ፎርማሊ ትምህርት የሚወሰድ ነው እና በእነሱ ሁለት ሴሽኖች በጣም አሪፍ ሆነ እንትን አግኝቻለሁ። ከዛ አሁን እስካሁን ተማሪ ሴሽን ክርክር አርጊመንት ነው እና በእነሱ በጣም አዳዲስ ነገሮች በምን ነገር ምክንያታዊ መሆን እንደምንችል እንዴት ማስደገፍ ምክንያታችን በምን ወይ እንደምናስደገፍ ምናምን ነገር ብዙ ነገር እውቀት አግኝቼበታለሁ። ኢትስ ቬሪ ኢንትረስቲንግ ራሱ ነው ነገር ያገኘበት።
ረዳት ፕሮፌሰር ዮሴፍ ልጠይቅ፣ እነዚህን ተማሪዎች በዚህ ውስጥ ማሳለፉ ምክንያቱም ትምህርታቸውን ጨርሰው ደግሞ ይወጣሉና ምንድን ነው የሚጠቅመው በዩኒቨርሲቲ ውስጥ በኩል ሁኔታውን ለማስቀጠል እና የመጨረሻ ግቡ አድርጎ ያስቀመጠው ነገር ምንድን ነው?
ከመጨረሻ ግቡ ብነሳ ጠያቂ ትውልድ መፍጠር ነው። ነገሮችን በስሜት እየተነዱ መወሰንና መምረጥ ሳይሆን ነገሮችን ክሪቲካል አይቶ ምክንያት ላይ የተመሰረተ ውሳኔ የሚወስን እና ዜጋ ማፍራት ነው ግቡ እና እስካሁን የተጀመረው እንቅስቃሴ ያው ጅማሮ ነው። ጅማሮ እንደመሆኑ ግን ያለው ሁኔታ ጥሩ ነው። አሁን ለምሳሌ መጀመሪያ ሲጀምሩ የነበሩ ተማሪዎች ቁጥር እና አሁን ያለው ሁኔታ የተለያየ ነው። ሲጀምሩ በጣም ጥቂት ነበሩ እና ከቀን ወደ ቀን ግን እያንዳንድ ተማሪ ያለውን የዲቤቲንግ ጥቅም በመረዳት ቀንኝም አንዳንድ ኢንፎርሜሽኖችን በመያዝ ጆይን አድርግ የሚሉ ሰዎች አለ። በጣም ጥሩ ነው። ቋንቋ ከመሰካፍ ማሻገር ክሪቲካል ለሀገር የሚጠቅም ሀሳብ የሚኮንትሪቢዩት የሚያደርጉ የሚያቀርቡ ተማሪዎችን ዜጋ መፍጠር ነው ዋናው ግቡ።
አድማጮች፣ ለድምፁ ጥራት ይቅርታ እንጠይቃለን። እንዲሁ በተመሳሳይ በጅማና በባህር ዳር ዩኒቨርሲቲ ያሉትን ተማሪዎች አወያይተናቸዋል። ተማሪዎቹ በመጨረሻ ከአስራ አራቱ ዩኒቨርሲቲዎች ጋር ውድድር ይኖራቸዋል። እሱንም እናስደምጣችኋለን። እንግዶቻችንን እናመሰግናለን። የምትከታተሉት ከጋቢና ቪኦኤ የሚተላለፍላችሁን ፕሮግራማችንን ነው። ወደ ተከታዩ ዘገባ እናልፋለን። በወልዲያ ዩኒቨርሲቲ የተቀሰቀሰ ግጭት በአንድ ተማሪ ላይ ከባድ ጉዳት፣ በሌሎች ላይ ደግሞ አነስተኛ ጉዳት አስከትሏል። መስፍን አራጌ ነው ዘገባውን ያደረሰን።
ሮብ እኩለ ሌሊት ገደማ በተነሳ ግጭት በተማሪዎች ላይ ጉዳት ደርሷል። የወልዲያ ዩኒቨርሲቲ ፕሬዚዳንት ዶክተር ደሳለኝ ሞል
ሮብ ለሐሙስ ሌሊት ሰዓት አካባቢም ችግሩ ተከስቷል። በቡድን የተደራጁ ተማሪዎች ሌሎች የማጥቃት ሙከራ ነው። በተከሰተው ሁኔታ ወደ 13 የሚሆኑ ተማሪዎች ተጎድተውብናል። አንደኛው ከባድ ጉዳት ነው። እሱም ሪፈር ተጽፎ ጥሩ ሁኔታ ላይ እንደሚገኝ መረጃው አለ። ቀሪዎቹ 8ቱ ታክመው ወጥተዋል። አራቱ ግን እዛ ተኝተው እንዲታከሙ ሆስፒታሉ ሁኔታዎችን አመቻችቷል። ነገር ግን ለመከታተል ስንሄድ የሉም፣ ሁሉም ወጥተዋል ከሆስፒታሉ ፍቃድ ውጪ ማለት ነው።
ግጭቱ የመማር ማስተማር ሂደቱን አልዶም ማስተማማኝ ሰላም በአሁን ሰዓት አለ ነው የሚሉት ፕሬዚዳንቱ።
ይሄንን ተከትሎ ምንም አይነት የመማር ማስተማር መስተጓጎል አልተፈጠረም። በማግስቱ ጧት ጀምሮ መማር ማስተማሩ እስካሁን ሰዓት ድረስ አልተስተጓጎለም። ምንድነው የሆነው? ስጋት ያደረባቸው ተማሪዎች አንድም ሁለትም እያሉ በባጃጅም በሚኒባስም ወደ አለማጣ አካባቢ እንዲሁም አልፎ ወደ መቀሌ የሚሄድ ሁኔታዎች እንዳሉ መረጃዎች ይጠቁማሉ።
በስጋት ግቢውን ለቀው የወጡ ተማሪዎች ወደ ትምህርት ገበታቸው እንዲመለሱ ጥረት እየተደረገ መሆኑን ፕሬዚዳንቱ ጠቅሰዋል።
አመራሮች ሁሉ እስከ አለማጣ ድረስ አልፎ ወደዛ ሁሉ ሄደው ልጆቹን ለመመለስ እጅግ በጣም ጥረት ተደርጓል። አሁንም እየተደረገ ነው ያለው። የወልዲያ ዩኒቨርሲቲ ምናልባት እናንተም ግንዛቤ መውሰድ ያለባችሁ በማስወጥቶ ከተማ ላይ እንግልት ደርሶበት ቤተክርስቲያን ተጠቅቶ እንደዚህ ሌሎች ጋር እንደምንሰማው አይነት አይደለም። ማህበራዊ ሚዲያ አሁን የሚያስበው ያለው ልክ በቃ በቤተክርስቲያን ተጠልለው የሆነ ነገር ተገፍተው እንደወጡ ነው። የተወሰኑ ተማሪዎች ስጋት ስላደረባቸው ብቻ ቅርብም ስለሆነ እዚህ የሄዱት ካልሆነ በስተቀር ግቢ ውስጥ ከዛም በላይ የሆነ ተማሪ እንዳለ ማረጋገጥ ይቻላል። አሁንም በተለያዩ አካላት ንግግር እየተደረገ ነው። ተማሪዎቻችን በጊዜ ተመልሰው አመት ሙሉ ለፍተው አልባሌ መሆን የለባቸው። በተለይ ተመራቂ ተማሪዎችን አጽንኦት ሰጥቼ አደራም ነው ያለው ሁኔታ ግቢው ሰላማዊ ነው። በአሁኑ ወቅት ተመልሰው ትምህርታቸውን እንዲያጠናቀቁና የምረቃ ፕሮግራማቸውን በሰላም እንዲያጠናቀቁ ነው የሚሻል የሚል መልእክት አለ።
የተማሪዎች ህብረት ፕሬዚዳንት መላክ ያይኔ አበባ ከቅርብ ጊዜያት ወዲህ በዩኒቨርሲቲዎች ውስጥ እየተስተዋለ ያለው ችግር ዘላቂ መፍትሄ ሊበጅለት ይገባል ባይ ነው። በተለይ ግጭቶች የተለየ ባህሪ እንዲይዙና በብሔሮች መካከል ጥላቻ እንዲሰፍን የሚያደርጉ ማህበራዊ ድረገጾች ከድርጊታቸው መታቀብ እንዳለባቸው ያሳስባል። ተማሪውም ስውር ዓላማ ያላቸው አካላት መጠቀሚያ መሆን የለበትም ይላል።
በዚህ ዓመት ደብረ ማርቆስ፣ ደብረ ብርሃን፣ አክሱምን እንዲባባስና ሌላ እንዲህ አይነት ችግር እንዲፈጠር ማህበራዊ ድረገጾች እንግዲህ ያው በጣም ትልቁን ድርሻ የሚወስዱት እነሱ ናቸው።
ግቢውን በስጋት ለቀው ተመልሰዋል የተባሉ ተማሪዎችን ለማግኘት ብሞክርም አስተያየት ለመስጠት ፈቃደኛ ሳይሆኑ ቀርተዋል። ለአሜሪካ ድምጽ ሬዲዮ መስፍን አራጌ ነኝ ከደሴ።
መስፍን አራጌን ለዘገባው እናመሰግናለን። አድማጮች፣ በመግቢያችን ላይ ያስተዋወቅናችሁ የአክሱም ጠቅላይ ሚኒስትር አብይ አህመድ በአክሱም ከነዋሪዎች ጋር ያደረጉት ውይይት ዘገባ ስላልደረሰን ለዛሬ አላስደመጥናችሁም። በነገው ምሽት ውይይቱንና በአካባቢው ያሉ ሰዎች የሰጡትን አስተያየት አንድ ላይ አካተን ይዘን እንመለሳለን። ለዛሬ ግን በዚሁ ጉዟችንን አጠናቀናል።
በፌስቡክ አት ቪኦኤ አምሃሪክ በትዊተርም እንዲሁ ሀሽታግ ጋቢና ቪኦኤን በመጠቀም አስተያየታችሁ ልታደርሱን ትችላላችሁ።
በሰላም በጤና ያገናኘን። ስናስተናግዳችሁ ያመሸነው ጽዮን ግርማና
ሀብታሙ ስዩም ነበርን። የዛሬው የድምፅ መሐንዲሳችን ፋሲል ገበየው ነው።
ኒክ በስርጭት ምህንድስናው አብሮን ነበር። እናመሰግናለን። ጉዟችሁ የጀመረ የሰመረ ይሁን እያልን በመኪያ በኃይሉ ሰበቤ ዘፈን እንሰናበታችኋለን። መልካም ምሽት። በነገ ጉዞ እንገናኝ። Sabe, 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 sabe
ራዲዮ ሰገሌ አሜሪካቲ